የኢትዮጵያ መገናኛ ብዙሃን ምክር ቤት ህጋዊ ማረጋገጫ አግኝቶ ስራ ጀምሯል። የምክር ቤቱም አባላት በግልና በመንግስት የመገናኛ ብዙሃን የሚሰሩ ጋዜጠኞችና እንዲሁም የሙያ ማህበራት አባላት መሆናቸው ይታወቃል። ምክር ቤቱ ሊያሳካ ካቀዳቸው ጉዳዮች አንዱ ጋዜጠኞች ሙያው የሚጠይቀውን ስነ ምግባር ጠብቀው እንዲሰሩ ማስቻል ነው። ይህን የገለጹልን ከምክር ቤቱ ስራ አስፈጻሚ አባላት አንዱ ቀደም ብለን በመግቢያ ያስተዋወቅናቸው አቶ ታምራት ኃይሉ ናቸው። ትዝታ በላቸው በዚህ በዋሽንግተን ዲሲ ጉብኝታቸው ወቅት አቶ ታምራት ኃይሉን ወደ ስቱዲዮ ጋብዛ አወያይታለች። ቀጥሎ ይቀርባል።
አቶ ታምራት ኃይሉ የቁም ነገር መጽሔት ባለቤትና አዘጋጅ እንዲሁም የኢትዮጵያ መገናኛ ብዙሃን ምክር ቤት ስራ አስፈጻሚ አባል፣ እንኳን ደህና መጣህ ወደ ዋሽንግተን ዲሲ።
ትዝታ፣ እንኳን ደህና ቆየሽኝ።
በአጋጣሚ አዲስ አበባ አግኝተህ እንደገና ከቁም ነገር መጽሔት በተጨማሪ ሬዲዮ ላይ ይዘህ አስለፍልፈኛል እና የእኔ ተራ ነው ማለት ነው ዛሬ።
አሁን የአንቺ ተራ ነው።
አመሰግናለሁ ስለ ትብብር። እስቲ መጀመሪያ የኢትዮጵያ መገናኛ ብዙሃን ምክር ቤት መቼ ተመሰረተ? እነማን ናቸውስ መስራቾቹ?
እሺ፣ እንግዲህ የኢትዮጵያ መገናኛ ብዙሃን ምክር ቤት የዛሬ 3 ዓመት ነው የተመሰረተው። እንግዲህ ህጋዊነቱን በተመለከተ የሚያነጋግር ነገር አለው። ሲመሰረት የዛሬ 3 ዓመት የተለያዩ መገናኛ ብዙሃን የመንግስትም የግልም የሙያ ማህበራትም የጋዜጠኞች ሙያ ማህበራትም ሆኖ በተባበሩት መንግስታት ድርጅት አዳራሽ ኢሴ ውስጥ ማለት ነው ነው የተመሰረተው። እንደተመሰረተ እንግዲህ ዋናው የተደረገው ነገር ምንድነው? የመተዳደሪያ ደንቡ እንዲጸድቅ ተደረገ። በዋናነት ደግሞ ይሄ የመገናኛ ብዙሃን ምክር ቤቱ የሚመራበት የጋዜጠኞች የስነ ምግባር ደንብ እሱ ለውይይት ቀርቦ እንዲጸድቅ ተደረገ። እንግዲህ ይሄ የፕሬስ ካውንስል ወይም የመገናኛ ብዙሃን ምክር ቤት የተቋቋመው ከመንግስት የመንግስት መገናኛ ብዙሃን አሉበት፣ የግል መገናኛ ብዙሃን አሉበት፣ ከዛ ደግሞ የጋዜጠኞች የሙያ ማህበራት አሉበት። እነኚህን በማቀፍ የዛሬ 3 ዓመት ተመሰረተ። ነገር ግን ምዝገባ ማግኘት አልቻለም። ህጋዊ ምዝገባ ማግኘት የሚቻለው እንግዲህ ሲመሰረት እንደ ማንኛውም መንግስታዊ ያልሆነ ድርጅት ኤንጂኦ ሆኖ ነው የተመሰረተው። ነገር ግን ይህንን መመዝገብ የሚጠበቅበት በወቅቱ የነበረው የበጎ አድራጎት እና ማህበራት ምዝገባ ኤጀንሲ በተለያየ ምክንያት መሰናክሎችን በመፍጠር ለሶስት ዓመት ያህል ነገ ዛሬ እየተባለ በግልጽ የተሰጠን ምክንያት የለም። ግን አንዳንድ የሚጠቀሱ የህግ አንቀጾች አሉ። እንደምታውቂው በኢትዮጵያ ህገ መንግስት መሰረት መደራጀት መብት ነው እና ለመደራጀት የተለያዩ ሰዎች ለሆነ አላማ ተሰባስበው ማህበር ማቋቋም ይችላሉ፣ ድርጅት ማቋቋም ይችላሉ፣ ትርፋማ ያልሆነ ማለት ነው። በዛ መሰረት ነበር ጥያቄ ያቀረብ ነው። ግን በተለያየ ምክንያት ሳይመዘግቡን ቀሩ። አሁን ለውጡ ከመጣ በኋላ ራሱ መስሪያ ቤቱ በአዲስ መልክ አዋጁ እንዲስተካከል ተደረገ። ይሄ ለኛ ብቻ ተብሎ ሳይሆን እንደምታውቂው ብዙ የኤንጂኦችም ከስራ ውጭ ሆነው ነበር። አዎ፣ እንደዛ ሆነው ነበረ። ለሁሉም ሊሆን በሚችል መልኩ ሲስተካከል አሁን አዋጁ የወጣው መስከረም ገደማ በነጋሪት ጋዜጣ ታትሞ እንደወጣ ከዛ በኋላ ህጋዊ ሰርተፍኬት አግኝተን አሁን ስራ ተጀምሯል።
እንኳን ደስ ያላችሁ። እስቲ የተመሰረተበትን አላማ ንገረኝ። የኢትዮጵያ መገናኛ ብዙሃን ምክር ቤት እንግዲህ እንዳልከው የመንግስትም አለበት፣ መንግስታዊ ያልሆኑ ድርጅቶችም አሉበት፣ የግል ጋዜጠኞችም አሉበት። የተመሰረተበት አላማ ምንድን ነው?
እንግዲህ አላማው በዋናነት የኢትዮጵያ መገናኛ ብዙሃን ምክር ቤት የተለያዩ አላማዎችን ይዞ የተመሰረተው በዋናነት ግን እንግዲህ በህገ መንግስቱ የተረጋገጠ የመገናኛ ብዙሃን ነጻነት የበለጠ እንዲስፋፋ እንዲዳብር እና ሙያው የሚጠይቀውን ስነ ምግባር ጠብቆ እንዲሰራ ለማስቻል ነው በዋናነት እንግዲህ የሚሰራው። በህገ መንግስቱ የተረጋገጠ የመገናኛ ብዙሃን ነጻነት እንግዲህ ሰፊ ነው። በአንቀጽ 29 ላይ የተመሰረቱ ገለልተኛና ነጻ ሆኖ ሚዲያ መስራት አለበት ይላል ህገ መንግስቱ። ይህንን ወደ ተግባር ለማዋል ብዙ መሰናክሎች አሉ ኢትዮጵያ ውስጥ እንደሚታወቀው። እሱን ተቋቁሞ እነኚህ ህትመትም የብሮድካስት ሚዲያዎችም የጋዜጠኞች ሙያ ማህበራትም አንድ ላይ ሆነው የጋዜጠኝነት ስነ ምግባር በማስጠበቅ ለበለጠ የጋዜጠኝነት ሙያ እየዳበረ እንዲሄድና ልክ እዚህ ሀገር እንግዲህ እንደምታውቂው ይሄ ሚዲያ አራተኛ መንግስት ነው። የአራተኛ መንግስትን ሚና መጫወት በሚያስችል ቁመና ላይ መፍጠር የግድ ያስፈልጋል። ነገር ግን በዛ ቁመና ላይ ካልተገኘን መንግስትም ሊሰማን አይችልም፣ የህዝብና መንግስትንም ድልድይ ሆኖ መስራት አይችልም። ስለዚህ ተደማጭ እንዲሆንና ሚዲያው የሚገባውን ሮል መጫወት እንዲችል በዚህ ላይ ያጠነጠነ አላማን ይዞ ነው የሚሰራው።
እንግዲህ ያን ለማድረግ የሙያውን ስነምግባር ማሳደግና ማስጠበቅ ነው የሚያስፈልገው። እናንተ ደግሞ የመንግስት መገናኛ ብዙሃንም አባል ናቸው፣ ድርጅቶችም አባል ናቸው፣ ግለሰቦችም አባል ናቸውና ይሄን እንዴት ነው የምትቆጣጠሩት? ይሄ መስፈርት ከሆነ
እንግዲህ ምንድነው እንዳልኩሽ በመተዳደሪያ ደንቡ ላይ እነኚህ ሶስት አካላት አባል መሆን ይችላሉ። የሚዲያ ስራ ላይ የተሰማሩ መሆን መቻል አለባቸው ወይም ከጋዜጠኝነት ስራ ጋር የተያያዘ የሙያ ማህበራት ናቸው አባል የሚሆኑትና ሁላችንም የሚያገናኘን ነገር ምንድነው? ይሄ የጋዜጠኝነት የሙያ ስነምግባር የማስጠበቅ ጉዳይ ነው። ስለዚህ በመንግስት መገናኛ ብዙሃን ውስጥ ያሉ ጋዜጠኞች፣ በግል መገናኛ ብዙሃን ውስጥ ያሉ ጋዜጠኞች እንደዚሁም በግላቸው የሚሰሩ ቢሆኑ ነገር ግን የጋዜጠኞች ሙያ ማህበራት አባል የሆኑ ጋዜጠኞች ይሄን የስነ ምግባር ደንብ የመጠበቅ ግዴታ አለባቸው። የውዴታ ግዴታን ባለው እንግዲህ ግዴታውን በፈቃደኝነት የሚመዘገቡና አባል የሚሆኑ ስለሆነ ይሄን የስነ ምግባር ደንብ የመጠበቅ የሙያ ኃላፊነት አለባቸው። ስለዚህ
እና እንበለ አንዱ ጋዜጠኛ ወይንም አንዱ ድርጅት ጥሶ ቢገኝ ምን ይሆናል? ምን ይደረጋል?
አዎ እንግዲህ በደንቡ ላይ በግልጽ እንደተቀመጠው ለምሳሌ የጥቆማ ሊመጣ ይችላል፣ ከህብረተሰቡ ከመንግስቱ ሊመጣ ይችላል፣ ከድርጅቶች ሊመጣ ይችላል። ይሄ መገናኛ ብዙሃን ወይ ጋዜጣ ወይ መጽሔት ወይ ሬዲዮ ወይ ቴሌቪዥን ስማችንን አላግባብ አጥፍቷል፣ ሚዛናዊ ያልሆነ ዘገባ አስተላልፎብናል ብለው ሲሉ አቤቱታቸውን ያቀርባሉ። እንግዲህ ካሁን በፊት የተለመደው ነገር እንደምታውቂው እንደዚህ አይነት በመንግስትም ቅሬታ ሲኖር ወይም ደግሞ በግለሰቦችም በድርጅቶችም ሲኖር ቀጥታ ፍርድ ቤት ይሄዳሉ፣ ክስ ይመሰረታል። በዚሁ ክስ የተነሳ ብዙ ውጣ ውረድ አለው። ይሄን ለማስቀረት ምንድነው ቀጥታ ለዚህ ለመገናኛ ብዙሃን ምክር ቤቱ አቤቱታው ይቀርባል። አቤቱታውን የሚመረምሩ ከተለያዩ የህብረተሰብ ክፍሎች የተወጣጡ ሰዎች አሉ።
አባል ናቸው ወይስ ሌሎች የህብረተሰብ
ከተለያዩ የህብረተሰብ ክፍሎች ናቸው? እነኚህ የሁለት ብራንች ወይም ደግሞ ቅርንጫፍ አለው
ነገር ናቸው ማለት ነው።
የአቤቱታ ሰሚ ጉባኤና የእንባ ጠባቂ የሚባል የተደራጁ አሉ።
የዚህ ድርጅት አካል ይሆኑ?
አዎ በዚሁ በጠቅላላ ጉባኤው የሚጸድቁ ናቸው። አሁን እንግዲህ እንዳልኩሽ አሁን ቅርብ ጊዜ ነው ይሄን ሰርተፍኬት ያገኘ ነው። አቤቱታ የሚቀበሉና የእንባ ጠባቂው ቡድን አባላት ገና አልተደራጁም። አሁን በሚቀጥለው የምናደራጃቸው ናቸው። ስለዚህ ለዛ ይቀርባል። እነኚህ 15 አባላት ያሉት የዳኞች አቤቱታ ሰሚ ጉባኤ ከተለያዩ የህብረተሰብ ክፍሎች ነው የሚውጣጣው። ለምሳሌ ከሃይማኖት ተቋማት፣ ከንግድ ምክር ቤት፣ ከህግ ባለሙያ ማህበር፣ ከሲቪል ሶሳይቲ፣ ራሱ ከመገናኛ ብዙሃን፣ ከዳኞች እና የህግ ባለሙያዎችን የሚይዝ ነው። ለነሱ ይቀርባል። ይሄ አቤቱታ የሚቀርበው የስም ማጥፋት አለ ከተባለ
የህዝብ ዳኝነት ነው ማለት ነው።
የህዝብ ዳኝነት ይሰጣል። ከዛ በኋላ እነሱ የሚዳኙት ምንድነው የቀረበውን ስራ ይቀርባል። ከዛ የስነ ምግባር ደንቡ አብሮ ይሰጣቸዋል። ስለዚህ ተላልፏል አልተላለፈም የሚለው እነኚህ ሰዎች ይወስናሉ። ከዛ በኋላ አቤቱታ ደግሞ ይሄንን ውሳኔ አርም፣ ለምሳሌ ስም አጥፍተሃል ተብሎ ይሄ ድርጅት እርማት አውጣ ሲባል ይግባኝ መጠየቅ ይችላል። ይግባኝ ሰሚ ኮሚቴም አለው ይሄ መገናኛ ብዙሃን ምክር ቤቱ። ይሄ ይግባኝ ሰሚ ኮሚቴም ካጸደቀበት በጋዜጣው ላይ ወይ በመጽሔቱ ላይ ወይ በሬዲዮ በቴሌቪዥን ይቅርታውን የማውጣት ግዴታ አለበት።
ያንን ስም አጠፋ ከተባለ ያጠፋውን ሰው ወይንም የተሳሳተውን ዜና አርሞ ማውጣት
አለበት። እምቢ ካለ ወደ ፍርድ ቤት ይሄዳል ጉዳዩ። ፍርድ ቤት ይሄድና የፍርድ ቤት ውሳኔ እንደምታየው አስገዳጅ ነው። ይሄን አልፈጽምም ማለት አይቻልም። እዚህ እኛ ጋር የተሰጠው ውሳኔም እንደ አንድ ቅጣት ማክበጃ ወይም ማቅለያ ሊቀርብበት ይችላል። ካረመ ግን ነገሩ በዚሁ ያልቃል፣ ፍርድ ቤትም ሳይሄድ። ከዛ ይሄንን ስህተት የሰራው የመገናኛ ብዙሃን እንግዲህ አንድ እርምት አድርጓል፣ እየተማረ ለሌሎች ማስተማሪያ ይሆናል፣ በዚሁ መሰረት ይቀጥላል። ነገር ግን እየደጋገሙ ደግሞ ስም የሚያጠፉ ካሉ ወይ ደግሞ ሚዛናዊ ያልሆነ ዘገባ የሚያቀርቡ ደግሞ ካሉ በዚሁ በመተዳደሪያ ደንቡ መሰረት እስከ ማስወገድ ድረስ አባልነት እስከ ማገድ የሚደርስበት ሁኔታ አለ።
አቶ ታምራት እንግዲህ ለውጡን ተከትሎ ኢትዮጵያ ውስጥ በርካታ የመገናኛ ብዙሃን እየተንቀሳቀሱ ነው። በተለይ በራዲዮና በቴሌቪዥን የሚሰራጩ ብዙ መገናኛ ብዙሃን አሉና ምን ያህሉ ናቸው እናንተ ጋር የተመዘገቡት?
እንግዲህ ስንመሰረት 19 መገናኛ ብዙሃን ፈርመዋል። የዛሬ 3 ዓመት እንዳልኩሽ ልክ በአመቱ በየአመቱ ተቃላ ጉባኤ መጥራ ስለነበረብን ተጨማሪ 10 መገናኛ ብዙሃን ምዝገባ ጥያቄ አቀርበው ምዝገባው አርገውን 29 ደርሰናል። ከመንግስትም ከግልም ከማህበራትም ማለት ነው። ግን እንዳጠቃላይ ስትመለከቱ እንዳልሽው ኢትዮጵያ ውስጥ አሁን በጣም በርካታ የሳተላይት ቴሌቪዥን
ሬዲዮዎች ለመሆኑ ቁጥራቸው
ከብሮድካስት ባለስልጣን ያቀዋል በትንሹ ከ50 በላይ የሆኑ መገናኛ ብዙሃን አሉ ተብሎ ይታሰባል። ከዚሁም ማይታነስ ደግሞ የሃይማኖት ተቋማት ደግሞ በሳተላይት ቴሌቪዥን አሉ። አዎ እነሱ እንዳባልኛ ጋር መመዝገብ ቢያስቸግርም ስለዚህ እነዚህንም አሁን እስካሁን 29 አሉ። አሁን ተቃላ ጉባኤ እንደገና ይጣራል ያልተመዘገቡ እንዲመዘገቡ እና ለምዝገባው እንግዲህ እኛ ምን ጠይቀው ሁለት ክራይቴሪያ ነው በመተሪያ ደንቡ ላይ በግልጽ እንደሰፈረው። አንደኛ ህጋዊ ሆኖ ኢትዮጵያ ውስጥ መመዝገብ ያስፈልጋል። ኢትዮጵያ ውስጥ ተቀማጭነቱ ኢትዮጵያ ውስጥ መሆን አለበት ከኢትዮጵያ መንግስት።
ተቀማጭነቱ ማለት ባለቤቱ ነው ወይስ መገናኛ ብዙሃኑ ራሱ?
አዎ እንግዲህ አሁን ባለው ህግ መሰረት ኢትዮጵያ ያልሆነ ሰው መገናኛ ብዙሃን
ሊኖረው አይችልም።
አዎ ስለዚህ
ሁሉ ኢትዮጵያዊ ያልሆኑ የሌላ ሀገር ዜግነት ያዙና አሁን ለምሳሌ ከውጪ ከዳያስፖራ ገብተው የሚያሰራጩ
አሉ። ግን ምዝገባውን የሰሩት ኢትዮጵያውያን ናቸው።
አሃ
የተፈቀደው ለዚህ ነው። ምዝገባውን ያዙት ኢትዮጵያውያን በሌሎች ሰዎች ስም ነው የተመዘገቡት። ስለዚህ እነኛ የተመዘገቡ ሰዎች ኢትዮጵያዊ ሆነው ከተመዘገቡና ያን ሰርተፍኬት ማቅረብ ከቻሉ ህጋዊ ናቸው ማለት ነው። ሁለተኛ የሚጠየቀው መስፈርት ምንድነው? ቀድሞ ያነሳውት የሰነ ምግባር ደንቡን መፈረም ግዴታ ይሆናል።
ክብራትና ክብራን አድማጮች ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ25 እና 31 ሜትር ባንዶች ላይ ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። የምንወያየው ከኢትዮጵያ መገናኛ ብዙሃን ምክር ቤት የሥራ አስፈጻሚ አባል አቶ ታምራት ኃይሉ ጋር ነው። እንድትከታተሉን ደግሜ ጋብዛለሁ። እንደው አቶ ታምራት ኢትዮጵያ ውስጥ ያሉ መገናኛ ብዙሃን ጋዜጠኞቹ በሥራ ላይ ለተለት የሚሰማሩት ጋዜጠኞች አውቀውም ሳይሆን ጥፋት የሚከሰተው አንዳንድ ጊዜ ከልምድ ማነስም ከእውቀት ማነስም ነው። ድርጅታችሁ ስልጠና ይሰጣል? እንዲሁ ሰነዱን ቁጭ አርጎ ይሄን ሰነድ ተከተሉ ነው ወይንስ ብቃት እንዲኖራቸው ጋዜጠኞች ያግዛል?
አዎ ይሄ እንግዲህ ትልቁ መሰረታዊ ችግር ብለን የምናስበው በኢትዮጵያ መገናኛ ብዙሃን ውስጥ የእውቀት የአቅም ችግር በስፋት ይታያልና የሥነ ምግባር ደንቡን ብቻ በመስጠት ችግሩ ይፈታል ማለት ያስቸግራል። እርግጠው የሥነ ምግባር ደንቡን ብዙዎች ያውቁታል ማለት ይቻላል። ነገር ግን ወደ ተግባር ሲቀየር ግን ብዙ ያንን ሥነ ምግባር ደንብ ለመጠበቅ የሚያስቸግሩ የተለያዩ ሁኔታዎች ይመጣሉ። ግን ብቃት እያደገ እውቀት እያደገ በሚሄድበት ጊዜ ይሄን ሥነ ምግባር ደንብ የመጣስ አዝማሚያው እየቀነሰ ይመጣል የሚል እምነት ስላለ ይሄ የመገናኛ ብዙሃን ምክር ቤት በዋናነት እንደውም ይሰራዋል ተብሎ ከሚታሰበው ጉዳይ አንዱ ተከታታይ የሆነ ስልጠና ለአባላት ይሰጣል። በማንኛውም አሁን እንግዲህ ሀገራችን ያለችበት ሁኔታ ይታወቃል። አሁን ይሄ ግጭት ጉዳይ አለ። ይሄ ግጭቱ እንኳን እንዴት ይዘገባል? በጋዜጠኝነት ኃላፊነት በሚሰማው መልኩ እንዴት ነው መዘገብ ያለበት የሚለው
ባልሆነ
መልኩ እንዴት ይዘገባል የሚለው በጣም ትልቅ ጉዳይ ነው። በሚቀጥለው አመት ምርጫ ይመጣል ተብሎ ይታሰባል። ከምርጫ ጋር ተያይዞ የምርጫ ዘገባ ምን መሆን አለበት የሚለው ይሰጣል። ልዩ አይነት በተለይ የምርመራ ጋዜጠኝነት የሙስናው ጉዳይ እጅግ ሰፊ ከመሆኑ ጋር ተያይዞ ተከታታይ የሆኑ ስልጠናዎች በሀገር ውስጥ ባሉ ባለሙያዎችም ከውጭ ሀገር ባሉ ባለሙያዎችም በመነጋገር በመስጠት እንግዲህ ብቃቱ በተከታታይ ስልጠና በሰጠ መጠን የጋዜጠኞች የስነ ምግባር ደረጃ እያደገ እየተሻሻለ ይሄዳል። ይሄ ደግሞ በስራው ላይ ይንጸባረቃል ተብሎ ይታሰባል። ልክ አሁን እንደምናየው በአንዳንድ መገናኛ ብዙሃን ላይ የሚታዩት የስነ ምግባር ግድፈቶች አንዳንዶቹ ባለማወቅ አንዳንዶቹ ሆን ተብሎ የሚደረጉ ናቸው። ዞሮ ዞሮ ግን ህብረተሰቡን ከዚህ መጠበቅ ስለሚያስፈልግ ስልጠናው በጣም መሰረታዊ ነው። እንደዋናነት እንደውም ዴይ ቱ ዴይ የሚሰራው ስራ በዋናነት ከዚሁ ከስልጠናው ጋር የተያያዘ ይሆናል ብለን ነው።
ምናልባትም እንደ ሲፒጄ ወይንም ሌሎች የመገናኛ ብዙሃን መብት ጠባቂ ድርጅቶች ሊያግዙ ሊተባበሩ ስልጠናውንም ሊያቀርቡላችሁ ወይንም ደግሞ ስልጠና የሚያቀርብ አካል ጋር ሊያገናኟችሁ የሚችሉበት ሁኔታ አለ። ይሄንን ተመልክታችኋል?
አዎ አሁንም ምዝገባችን በተለይ ህጋዊ ከመሆናችን ጋር ተያይዞ በተለያዩ መገናኛ ብዙሃን ይፋ ተደርጎ ነበረ። ከዛ ጋር ተያይዞ በጣም ብዙ ፍላጎቶች አብረው ለመስራት ፍላጎቱ አለ። ዋናው ነገር ግን በጠቅላላ ጉባኤ አጸድቀን ፕሮጀክት መሰራት መቻል አለበት። ያመቱ ፕሮጀክት ይሰራል እና ጠቅላላ ጉባኤው እንዲያጸድቀው ይደረግና
ፕሮግራሙ ፕላኑ እቅዱ ያመቱ እቅድ ማለት ነው።
በጀትን የሚጨምራል ይሄ ነገር። ገንዘብ ከተለያዩ አካላት ማግኘት የሚቻልበትንም ድል በፕሮጀክት ውስጥ ይካተትና ጠቅላላ ጉባኤው እንዲያጸድቀው ይደረጋል። ከዛ በኋላ ግንኙነታችን በጣም ቀላል የሆነ ስልጠናዎችን በተከታታይ መስጠት ይቻላል። ግንዛቤ መፍጠር የሚቻልበትና ህብረተሰቡም ስለ መገናኛ ብዙሃን ምክር ቤቱ በቂ የሆነ ግንዛቤ ይዞ ስህተት ተሰርቶ እንኳን ከሆነ በራሱም ላይ ባይሆን በሌሎች ሰዎችም ላይ የተሰራ ስህተት ካለ ለዚህ ለመገናኛ ብዙሃን ምክር ቤት የማቅረብና በሙያዊ መንገድ የሚታረምበት መንገድ እንደ በፊቱ የአይጥና ድመት አይነት ሆኖ ወደ ፍርድ ቤት የመመላለስ አዝማሚያ አሁን እንኳን ቅርብ ጊዜ እንግዲህ ምክር ቤቱም እርግጥ ተቋቁሟል፣ ግን ስራውን አክቹዋሊ ስላልጀመርንም አንዳንድ መገናኛ ብዙሃን የሬዲዮ ጣቢያዎች ተከሰው ከሌላ ክልል በመጡ እንደዚህ የመጓተት ነገር አለ። ከሌላ ክልል የመጣ ጋዜጠኛ ማለት ፖሊስ ጋዜጠኛን ከስቱዲዮ ይዞ የመሄድ ሁሉ አዝማሚያ አሁን አሃዱ ሬዲዮ ላይ እንደዚህ አይነት ነገር ተከስቶ ቅርብ ጊዜ ነው የተዘጋው ይሄ ክስ። እና እንደዚህ አይነት በሚዲያ ላይ የሚፈጸሙ ችግሮችን ግንዛቤ ካለ መኖር ነው ከህግ አስፈጻሚውም አካባቢ ከፖሊስም አካባቢ
የሚመለከተው። እንደናንተ አይነቱ በህግ ተደራጅቶ ሙያውንም ማስከበር ወይንም ሙያውንም ደግሞ ስራ ላይ የሚያውለውን ግለሰብ ማስከበር የሚችል ኃይልም ባለመኖሩ ነው ዛሬ ድረስ የተከናወነው።
አዎ እነኚህ ሁሉ ችግሮች አሉ። በዋናነት አሁን ከዚህ ከጋዜጠኞች ጋር ግን ተያይዞ ለሚታዩ ችግሮች የጋዜጠኞች መብት በማስከበር በኩል የሙያ ማህበራት ኃላፊነት በጣም ሰፊ ነው። ኢትዮጵያ ውስጥ እንዳለመታደል ሆኖ እስካሁን የተለያዩ የጋዜጠኞች የሙያ ማህበራት ቢኖሩም ጠንካራ ሆነው የጋዜጠኛው መብት በማስጠበቅ በኩል በተለያየ መንገድ የጥቃት ኢላማ ሲሆኑ እየታገሉ እንዳልሆነ ይታያል። ስለዚህ አሁን ይሄ ሚዲያ ካውንስል ወይም የመገናኛ ብዙሃን ምክር ቤት እነኚህ የጋዜጠኞች ሙያ ማህበራት እንዲጠነክሩ የጋዜጠኞቻቸውን የአባላቶቻቸውን መብት ማስከበር በሚችሉበት አሁን ስልጠናው ይሄንንም ይጨምራል እና ብዙ ጋዜጠኛ ኢትዮጵያ ውስጥ የጋዜጠኞች ሙያ ማህበራት አባል አይደለም። ለምን? በተለያየ ምክንያት ነው። ግን ግንዛቤ ሲፈጠር ሙያ ማህበራት በጣም አስፈላጊ መሆናቸውን ግንዛቤ እያገኙ ይሄዳሉ። በሱም ላይ የምንሰራቸው ስራዎች ሰፊ ይሆናሉ ተብሎ ይታሰባል።
አይ በጣም ጥሩ። አቶ ታምራት የመጨረሻ ላርገውና እንግዲህ ኢትዮጵያ ውስጥ ያሉ ክልሎችም የራሳቸው መገናኛ ብዙሃን አላቸውና ቀደም ብሎ እነኚህ መገናኛ ብዙሃን እንደው ውስን በሆኑ ጉዳዮች ላይ ነበር የሚዘግቡት። አሁን እያንዳንዱ መገናኛ ብዙሃን እንደ አገርን እንደሚወክል አርጎ አገር ለአገር እንደሚጣላ አይነት ነገር አርጎ ክልሎቹ መካከል ትልቅ ውጥረት የሚፈጠርበት ሁኔታ አለና እነሱ አባል ናቸው ወይ? እነኚህ የክልል መገናኛ ብዙሃን ያው የመንግስት ናቸው ናቸው ወይ? እስቲ ይሄን መጀመሪያ ብትመልስ።
አዎ እንግዲህ ምስረታው ሲከናወን ለሁሉም ጥሪ ተደርጓል። የተገኙት አሉ። አሁን ከክልሎች አካባቢ የቤኒሻል ጉልጉምዝ መገናኛ ብዙሃን ኤጀንሲ እኛ ጋር አባል ነው። ይሄ እንግዲህ ሬዲዮም አላቸው የቴሌቪዥን ፕሮግራም ከብሔራዊ ጣቢያው ጋር በመነጋገር ይሰራሉ። ድሬዳዋም እንደዚሁ እኛ ጋር አባል ነው። የደቡብ ክልል እንደዚሁ እነሱም ጋዜጣም ቴሌቪዥን ሬዲዮም አላቸው እኛ ጋር።
ትግራይ፣ አማራ፣ ኦሮሞ
እነሱ ገና አልገቡም፣ ግን ጥሪ ተደርጓል። አሁን ምናልባት በሚቀጥለው ጠቅላላ ጉባኤ ሲጠራ እነኚህ ሁሉ ይገባሉ። አይ ቲንክ በኃላፊነት ስሜት ለመስራት የሚፈልጉ መገናኛ ብዙሃን ይገባሉ ብለን እናስባለን።
እንግዲህ አቶ ታምራት ኃይሉ አንተ የምትጨምረው ነገር ከሌለ በስተቀር ስለ ኢትዮጵያ መገናኛ ብዙሃን ምክር ቤት የምታክለው ካለ አክልና
በቃ። የመጨረሻ ማነሳው ነገር ምንድነው? የመገናኛ ብዙሃን ምክር ቤቱ አንዳንድ ሰዎች ምናልባት ከግንዛቤ እጥረትም ሊሆን ይችላል የጋዜጠኞችን መብት የሚያስከብር ምክር ቤት ወይም የሚታገል አድርጎ የማሰብ ሁኔታ አለ። የሚዲያ ካውንስል ወይም ደግሞ የመገናኛ ብዙሃን ምክር ቤቱ የጋዜጠኞችን የስነ ምግባር ደንብ በማስጠበቅ በኩል በህዝብና በመንግስት መካከል ድልድይ ሆኖ ለመስራትና የሙያውን ስነ ምግባር ለማስጠበቅ የሚሰራ ነው። የጋዜጠኞችን መብት በማስከበር በኩል አሁንም ቢሆን ኃላፊነቱ የጋዜጠኞች የሙያ ማህበራት ነው። የሙያ ማህበራቱ አሁን ያሉ አሉ። እነኚህን የሙያ ማህበራት እንግዲህ ያለው አማራጭ የሙያ ማህበራቱን ማጠናከር አንድ ሊጠናከሩ የማይችሉ ናቸው ደግሞ ተብሎ ከታሰበ ወይም ጋዜጠኛው እንደዛ ብሎ የሚያስብ ከሆነ አዲስ የሙያ ማህበር ማቋቋም እና ተደራጅቶ ወደዚህ ወደ መገናኛ ብዙሃን ምክር ቤቱ መምጣት እና በጋራ ሙያ የሚያድግበትን መንገድ
እንደው ለማጣራት ያህል በሙያ ማህበር ተደራጅተው ያሉ ጋዜጠኞችም እናንተ አባል ናችሁ?
አባል ናችሁ። አዎ፣ ለምሳሌ 3 የጋዜጠኞች ሙያ ማህበራት አባል ናችሁ። ኢትዮጵያ ጋዜጠኞች ማህበር እሱ እንደው 50ኛ አመቱን ቅርብ ጊዜ ነው ያከበረው። ሁለተኛ የኢትዮጵያ ስፖርት ጋዜጠኞች ማህበር የሚባል ማለ የስፖርት ጋዜጠኞች ተሰባስበው ያቋቋሙት። የኢትዮጵያ ሴት መገናኛ ብዙሃን ማህበርም አለ፣ እነሱም እንደዚሁ አባል ናቸው። ስለዚህ የቀሩትም ካሉ ህጋዊ ሆነው እየሰሩ ሆነው ሳይመዘገቡ የቀሩ ካሉ በቀጣይነት ይገባል። አሁን ደግሞ እንደ አዲስ እየተቋቋሙ ያሉ ሌሎችም የሙያ ማህበራት አሉ። የኤዲተርስ ፎረም አይነት አዘጋጆች እንደዚህ ተሰባስበው ደግሞ ማህበር የማቋቋም ፍላጎት አላቸው። እነሱም እየተደራጁ ነው። እንደዚህ አይነቶቹ ሲመጡ ጠንካራ የመሆን እድሉ እየሰፋ ይመጣል እና ጋዜጠኞች ዳር ሆኖ መመልከት ሳይሆን ሙያውን ለማሳደግ የግድ በሙያ ማህበር መደራጀት በጣም ያስፈልጋል። ከዛ በኋላ ደግሞ እንደዚህ በመገናኛ ብዙሃን ምክር ቤት ራሳችንን በራሳችን የምንዳኝበትን ነገር አሁን በራሳችን የስነ ምግባር ደንብ ማድረግ አለብን። ይሄ ካልሆነ ግን ልክ ካሁን በፊት እንደነበረው ሁኔታ መንግስት እያንዳንዱ ጋዜጠኛ እያንጠለጠለ እስር ቤት የሚወረውሩበትና ተመልሶ ወደ ኋላ የምንሄድበት ሁኔታ እንዳይፈጠር ሁላችንም በጋራ የምንሰራበት እድል ይፈጠር ነው።
እሱ ብቻ ሳይሆን እንግዲህ ድርጅታችሁ ጋዜጠኞች ተአማኒና በሁሉም ኢትዮጵያውያን የሚከበርና ለሀገሪቱም ሰላምና ደህንነት የሚሰራ የመገናኛ ብዙሃን ኃይል የመመስረት አላማ ነውና ያላቸው መልካም እድል እላለሁ። በጣም ነው የማመሰግነው። አቶ ታምራት ኃይሉ የኢትዮጵያ መገናኛ ብዙሃን ምክር ቤት የስራ አስፈጻሚ አባል፣ የቁም ነገር መጽሔት ባለቤትና አዘጋጅ፣ በጣም አመሰግናለሁ።
በጣም አመሰግናለሁ ትዝታ። እሺ።